ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ የካቲት 2016 ዓ ም ስርጭታችን ጀመረ። ባለፉት 8 ወራት ውስጥ ከ130 በላይ ሰዎች ጋምቤላ ውስጥ መገደላቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል።
ኮሚሽኑ ባሰባሰበው መረጃ ባደረገ ምርመራ ቢያንስ ወደ 138 አካባቢ የሚደርሱ ሰዎች መሞታቸውን እንዲሁም ወደ 113 አካባቢ የሚደርሱ ሰዎች ቀላልና ከባድ የአካል ጉዳት እንደደረሰባት ከእነዚህ ነገር ክስተቶች በተጨማሪ ደግሞ ግለሰቦች በተቋማት ንብረት ላይም ተመሳሳይ ጉዳት መድረሱን ባደረግነው ምርመራና ተጨማሪ ክትትል ማረጋገጥ ችለናል።
በኮሚሽኑ የጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ አቤል አዳንን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። የኢትዮጵያ መንግስት ለግድያዎችና እገታዎች አፋጣኝ መፍትሄ እንዲፈልግ ስለመጠየቁ፣ የሳን ፍራንሲስኮ ከተማ ባለሥልጣናት አፍሪካ አሜሪካውያንን ይቅርታ ስለመጠየቃቸው የሚያወሱ ዘገባዎችና ተጨማሪ ጉዳዮችን ይዘናል። እንደምን አምሽታችኋል፣ እንደምንውላችኋል አድማጮቻችንና ተመልካቾቻችን። የምሽቱን ስርጭት የምመራው ሀብታሙ ስዩም ነኝ። ንጉሡ ታምሬ ደግሞ በምስልና ድምፅ ምህንድስናው አብሮኛለ። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። ደረጀ ደስታ ይጠብቃችኋል።
ሰላም ጤና ይስጥልን። በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ጠቅላይ ሚኒስትር አብይ አህመድ ኬንያ ጉብኝት ላይ ናቸው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለይፋ ጉብኝት ኬንያ የሚገኙ ሲሆን የኬንያው ፕሬዝደንት ዊሊያም ሩቶ ለጠቅላይ ሚኒስትሩ በዋና ከተማዋ ናይሮቢ አቀባበል አድርገውላቸዋል። አሶሲየትድ ፕሬስ እንደዘገበው ሁለቱ መሪዎች ኢትዮጵያ ከሶማሊያ ከተገነጠለችው ከራስ ገዟ ሶማሊላንድ ጋር የባህር በር ለማግኘት በተፈራረመችው የመግባቢያ ሰነድ ጉዳይ እንደሚነጋገሩ ተጠብቋል። ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ባወጡት ጽሑፍ ፕሬዚደንት ሩቶ ስላደረጉልን ደማቅ አቀባበል አመሰግናለሁ ያሉ ሲሆን በዛሬው ውይይት ሰፋ ያሉ ጉዳዮችን ያካተተ ውይይት አድርገናል ብለዋል። አያይዘውም ውይይታችን የቆየውን ትስስራችንን ያጠናከረ ብቻ ሳይሆን የወደፊት ቁልፍ የትብብር መስኮችንም የለየ ነበር ሲሉ ተናግረዋል። የኢትዮጵያው ጠቅላይ ሚኒስትር አክለውም ሁለቱ አገሮች የጋራ ራዕይና ዕጣ ፈንታ እንዳላቸው፣ ጎረቤቶች በጋራ ለመስራት ያለን ቁርጠኝነት ተጠናክሯል ሲሉ በፌስቡክ ገጻቸው አስታውቀዋል። በቻድ የደህንነት መስሪያ ቤት ላይ በተፈጸመ ጥቃት በርካታ ሰዎች ተገደሉ። በዋና ከተማዋ ኒጃሜና በሚገኘው ቻድ የሀገር ውስጥ ደህንነት ተቋም ዋና ጽህፈት ቤት ላይ በተፈጸመው ጥቃት በርካታ ሰዎች መሞታቸውን የሀገሪቱ መንግስት ዛሬ ረቡዕ አስታወቀ። ሌሊቱን ለተፈጸመው ጥቃት በያያ ዲሎ የሚመራውን ተቃዋሚ ድንበር የለሽ ሶሻሊስት ፓርቲ ወይም ፒኤስኤፍ የፖለቲካ አንቂዎችን ተጠያቂ ያደረገው የቻድ መንግስት ሁኔታው አሁን ሙሉ ለሙሉ በቁጥጥር ስር ሆኗል ብሏል። የዚህ ድርጊት ፈጻሚዎችም በቁጥጥር ስር ውለዋል፣ ሌሎችም እየታደኑ ለፍርድ ይቀርባሉ ሲልም የቻድ መንግስት መግለጫ አክሎ ገልጿል። ጥቃቱ የደረሰው በጠቅላይ ፍርድ ቤት ፕሬዝደንት ላይ የግድያ ሙከራ በማድረግ የተጠረጠረ አንድ የፓርቲው አባል በቁጥጥር ስር ከዋለ በኋላ መሆኑን መግለጫው አመልክቷል። ዲሎ የአጎታቸው ልጅ የሆኑትን የቻድን የሽግግር ፕሬዝዳንት ማሃማት ኤድሪስ ዲቤ ኢትኖን አጥብቀው ይቃወማሉ። በጠቅላይ ፍርድ ቤቱ ፕሬዝደንት ላይ ተፈጽሟል የተባለው ጥቃት ሆን ተብሎ የተቀነባበረ ነው ሲሉ ዲሎ አውግዘውታል። በደህንነት ተቋሙ ላይ ጥቃቱ የተፈጸመው ቻድ ማሃማት ዲቤ ኢትኖና ዲሎ የሚወዳደሩበትን ፕሬዝደንታዊ ምርጫ እንደ ኤሮፓ አቆጣጠር በግንቦት ወር እንደምታካሂድ በተገለጸ ማግስት ነው። ማህማት ዴቢ ኢትኖን ስልጣን የያዙት ቻድን ለሶስት አስርት ዓመታት የገዙት አባታቸው ኤድሪስ ዲቤ ኢትኖና እንደ ኤሮፓ አቆጣጠር በ2021 ዓ.ም ከአማጽያን ጋር ሲዋጉ ከተገደሉ በኋላ ነው። የዩናይትድ ስቴትስ የጦር ኃይል የውቲዎቹን 5 ሰው አልባ አውሮፕላኖች አውድመናል አለ። የዩናይትድ ስቴትስና የጥምረቱ ኃይሎች ትናንት ማክሰኞ ማታ ቀይ ባህር ላይ የውቲዎቹን አማጽያን 5 ሰው አልባ አውሮፕላኖች ወይም ድሮኖች ማውደማቸውን የዩናይትድ ስቴትስ ማዕከላዊ እዝ አስታወቀ። ኢራን የምትደግፋቸው ሁቲ አማጽያን ከሚቆጣጠሯቸው የየመን አካባቢዎች የተነሱት አውሮፕላኖች በቀይ ባህር አካባቢ ባሉ የንግድ መርከቦች፣ የዩናይትድ ስቴትስ የባህር ኃይልና የጥምረቱ መርከቦች ላይ አደጋ ደቅነው እንደነበረ የዩናይትድ ስቴትስ ማዕከላዊ እዝ ገልጿል። የትናንቱን እርምጃ በቀይ ባህር በሚተላለፉ መርከቦች ላይ ሁቲዎች የሚያደርሱትን ጥቃት ለማስቆም ባለፉት ወራት ሲካሄድ የቆየውን ጥቃት የተከተለ ነው። ሁቲ አማጽያን መርከቦች ላይ ጥቃት የምናደርሰው ጦርነት ላይ ባለችው ጋዛ ላሉት ፍልስጤማውያን ድጋፋቸውን ለመግለጽ መሆኑን ተናግረዋል። እስራኤል ዛሬ ረቡዕ በደቡባዊ ሊባኖስ የሂዝቦላ የጦር መሳሪያዎች ያሉባቸው ስፍራዎች ላይ ያነጣጠረ የአየር ድብደባ ማድረሷን አስታወቀች። ከሊባኖስ ወደ እስራኤል የተተኮሱ በርካታ ሮኬቶችን ማክሸፏንም ተናግራለች። የእስራኤል ጦር በደቡብ ጋዛ ካን ዩኒስ አካባቢ አዲስ የአየር ድብደባ ማካሄዱንና በአካባቢው እና በሰሜናዊ ጋዛ ውስጥም በየብስም ወታደራዊ ዘመቻ መፈጸሙን አስታውቋል። በሐማስ የሚመራው የጋዛ የጤና ጥበቃ ሚኒስቴር በበኩሉ በእስራኤል ጥቃት ቢያንስ 76 ተጨማሪ ሰዎች መሞታቸውን ዛሬ ረቡዕ አመልክቷል። ጦርነቱ ከጀመረበት እንደ አውሮፓ አቆጣጠር ከጥቅምት ወር አንስቶ ቢያንስ 29954 ሰዎች ሲገደሉ ሌሎች 70323 ሰዎች ቆስለዋል። እስራኤል ባለፈው ሳምንት ከአደራዳሪዎቹ ጋር በፓሪስ ባደረገችው ንግግር በራማዳን የጾም ወቅት ለ40 ቀናት ተኩስ እንዲቆም የቀረበውን የተኩስ አቁም ሐሳብ የተቀበለች ሲሆን ሐማስ በበኩሉ የቀረበውን ሐሳብ በማጤን ላይ መሆኑን አመልክቷል። ሁለቱም ወገኖች በዝርዝር ጉዳዮች ላይ የሚነጋገር የልዑካን ቡድን ካታር ውስጥ ቢኖራቸውም ለስምምነቱ መሰናክል በሆኑ ጉዳዮች ላይ ሊያስማማ የሚያስችል የመጨረሻ ስምምነት የለንም፣ አንድ ስምምነት እንደምናይ ተስፋ እናደርጋለን ሲሉ የካታሩ የውጭ ጉዳይ ሚኒስቴር ቃል አቀባይ ማጅድ አል አንሷሪ ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ኢራን በፋርስ ቋንቋ ጋዜጠኞቹ ላይ በሌሉበት ያሳለፈችውን የጥፋተኝነት ውሳኔ አወገዘ። ኢራን የአሜሪካ ድምጽ የፋርስ ቋንቋ ጋዜጠኞችን ጸረ መንግስት ፕሮፓጋንዳ በማሰራጨት ወንጀል ከሳ በሌሉበት ጥፋተኛ የሚል ውሳኔ ማሳለፏን የአሜሪካ ድምጽ ተጠባባቂ ዳይሬክተር አውግዘዋል። የአሜሪካ ድምጽ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ኢራን በአሜሪካ ድምጽ ጋዜጠኞች ላይ ያሳለፈችው የጥፋተኝነት ውሳኔ ይፋ የወጣው ባለፈው ሳምንት የኮምፒውተር ጠላፊ ቡድን አባል የሆነው አዳላት አሊ የኢራንን የፍርድ ቤት ሰነዶች ለሕዝብ ይፋ ባደረገበት ወቅት ሲሆን መረጃዎቹ የተህራን አብዮታዊ ፍርድ ቤት እንደ አውሮፓውያን አቆጣጠር በ2022 በሚስጥር ባካሄደው ችሎት በደርዘን በሚቆጠሩ የአሜሪካ ድምጽ ጋዜጠኞችና ሌሎች የምዕራብ ዜና ማሰራጫዎች ላይ የጥፋተኝነት ውሳኔ እንዳሳለፈ ያሳያሉ። የአሜሪካ ድምጽ ተጠባባቂ ዳይሬክተር ጆን ሊፕማን ማክሰኞ ዕለት ባወጡት መግለጫ እነዚህ የኢራን ድርጊቶች ለሰብአዊ መብት ወይም ለሕግ የበላይነት ዋጋ የማይሰጥ መንግስት የሚያደርጋቸው ናቸው። በኢራን ነጻ የመረጃ ፍሰት እንዳይኖር ለማስቆም የሚደረጉ ጥቃቅን ሙከራዎችም ናቸው ያሉ ሲሆን የአሜሪካ ድምጽ የፋርስ ቋንቋ አገልግሎት የሴቶችን መብት በነጻነት የመናገርና በኢራን ውስጥ ነጻ ማህበረሰብ የመኖርን አስፈላጊነት በማሰራጨት ስኬታማ ሚና ያላቸው መሆኑንም የሚያሳዩ ናቸው። የአሜሪካ ድምጽ ከጋዜጠኞቹና ከዘገባዎቻቸው ጎን ይቆማል ብለዋል። በኒውዮርክ የሚገኘው የተባበሩት መንግስታት ድርጅት የኢራን ልዑክ ቡድን በሊፍማን መግለጫ ላይ አስተያየት እንዲሰጥ የአሜሪካ ድምጽ በኢሜይል ላቀረበው ጥያቄ ምላሽ አልሰጠም። ከኢራን ፍርድ ቤት ሾልከው የወጡትና ተአማኒነታቸው በአሜሪካ ድምጽ ፋርስ ቋንቋ አገልግሎት የተረጋገጡት ሰነዶች 11 የአሜሪካ ድምጽ ፋርስ ቋንቋ ጋዜጠኞችንና የአገልግሎቱ የቀድሞ ዳይሬክተር የነበሩትን ሴታራህ ደራክሼክሲ ግን በመንግስት ላይ ፕሮፓጋንዳ በማሰራጨት ብያኔ እንደተላለፈባቸው ያሳያሉ። ሰነዶቹ በስም የተጠቀሱት ግለሰቦች ያልተገለጸ የእስር ቅጣት እንደተፈረደባቸውና ውሳኔው ተፈጻሚ እንዲሆን ለኢራን አቃቤ ሕግ ቢሮ የሚዲያና ባህል ጉዳዮች መላኩንም ያመለክታል። ሊፍማን በመግለጫቸው የአሜሪካ ድምጽ ስማቸው የተጠቀሱት ሰዎችና ቤተሰቦቻቸው የተሻለ ጥበቃ የሚያገኙበትን መንገድ እየገመገመ ነው ያሉ ሲሆን ያንን ለማድረግ በውጭ ካሉ ኤጀንሲዎችና ከሚመለከታቸው ጋር አብረው እንደሚሰሩ አመልክተዋል። ከአሜሪካ ድምጽ ጋዜጠኞች በተጨማሪ ሌሎች 30 በምዕራብ ሀገራት የውጭ ሚዲያ ላይ የሚሰሩ ጋዜጠኞች በፕሮፓጋንዳ ወንጀል ተከሰው እንደተፈረደባቸው ተጠልፎ የተገኘው ሰነድ ያመለክታል። ከነዚህ ውስጥ የአሜሪካ ድምጽ ህጣቢያ የሆነው ራዲዮ ፋርዳ፣ የቢቢሲ የፋርስ ቋንቋ አገልግሎት፣ ኢራን ኢንተርናሽናል እና ማኖት የተሰኙት ጣቢያዎች ይገኙበታል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዩናይትድ ስቴትስ ሚሽጋን ክፍለ ግዛት ትናንት ማክሰኞ በተካሄዱት የሪፐብሊካን ፓርቲውና የዲሞክራቲክ ፓርቲው ቅድመ ምርጫዎች ፕሬዝደንት ጆ ባይደን እና የቀድሞው ፕሬዝደንት ዶናልድ ትራምፕ አሸነፉ። ሁለቱም የፓርቲያቸውን የቅድመ ምርጫዎች እንደሚያሸንፉ አስቀድሞም የተጠበቀ ቢሆንም በቅድመ ምርጫው የሚያገኙት ድምጽ መጠን በፕሬዝደንታዊ ምርጫው ቁልፍ በሆነችው በሚሽጋን ሁለቱ ተፎካካሪዎች ምን ያህል ድጋፍ እንዳላቸው የሚጠቁም በመሆኑ የትናንቱ ሂደት ትኩረት ተሰጥቶታል። በዲሞክራቲክ ፓርቲው ቅድመ ምርጫ የተሰጡት ድምጾች ዛሬ ረቡዕ ማለዳ አብዛኛው ተቆጥሮ ፕሬዝደንት ባይደን 81 ከመቶ ድምጽ ያገኙ ሲሆን 13 ከመቶ ድምጽ ሰጪዎች ማንን እንደሚመርጡ እንዳልወሰኑ አሳይተዋል። በዩናይትድ ስቴትስ በአረብ አሜሪካውያን ብዛት ሚሽጋን አንደኛ ስትሆን አንዳንድ ዲሞክራቶች ፕሬዚደንት ባይደን እስራኤል በጋዛ በሐማስ ታጣቂዎች ላይ የምታካሄደውን ጦርነት መደገፋቸውን በመቃወም መራጮች ለፕሬዚደንቱ ድምፅ ከመስጠት አልወሰንም የሚለውን እንዲመርጡ ቅስቀሳ አካሂደዋል። ቅስቀሳውን ያካሄዱት ወገኖች ተስፋ ያደረጉት ማንን እንደምንደግፍ አልወሰንም የሚለውን የሚመርጡ 10,000 መራጮችን እናገኛለን ብለው ነበር። ሆኖም ቁጥሩ በቀላሉ ከ100,000 አልፈዋል። በመጨረሻም የተባበሩት መንግስታት ድርጅት ሰላም አስከባሪዎች ከምስራቅ ኮንጎ መውጣት ጀመሩ። የተባበሩት መንግስታት ድርጅት ሰላም አስከባሪዎቹን በሁከት ከሚታመሰው የኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ አካባቢ ማስወጣት ጀምሯል። ሰላም አስከባሪዎቹ መውጣት የጀመሩት ዛሬ ረቡዕ ሲሆን ሩዋንዳና ዩጋንዳ ድንበር አቅራቢያ በሚገኘው የጦር ሰፈር የስንብት ስነ ስርዓት ተደርጎላቸዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲቪ ስፔስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የካቲት 20 2016 ዓ.ም ስርጭታችንን ነው እየተከታተላችሁ ያላችሁት ከአሜሪካ ድምፅ። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የኢትዮጵያ ሰብአዊ መብቶች ኮሚሽን በጋምቤላ ክልል ከግንቦት 2015 እስከ ጥር 2016 ዓ.ም ድረስ በተከሰቱ ግጭቶች ቢያንስ 138 ሰዎች መገደላቸውን አስታውቋል። ኮሚሽኑ ዛሬ ባወጣው መግለጫ በግጭቱ የንብረት ውድመትና ዘረፋ መፈጸሙንም በምርመራ አረጋግጫለሁ ብሏል። በኢትዮጵያ የሰብአዊ መብት ኮሚሽን የጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ አቤል አዳነ ስለ መግለጫው ለአሜሪካ ድምፅ በሰጡት ማብራሪያ በግጭቱ በጋምቤላ ክልል የሚኖሩ ስደተኞችም እንደተሳተፉ ተናግረዋል። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት የሰጠው የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በበኩሉ ባለፈው ዓመት ከግንቦት እስከ ነሐሴ ድረስ አጋጥመዋል ባለው ግጭት የተነሳ በሰው ህይወት ላይ ጉዳት መድረሱን አምኖ መጠኑን ግን አልገለጸም። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን ልኮልናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ በጋምቤላ ክልል ከግንቦት 2015 ዓ.ም ጀምሮ በተከሰቱት ግጭቶች ምክንያት የደረሱ የሰብአዊ መብቶች ጥሰትን በሚመለከት ምርመራ ማድረጉን ያመለክታል። ይኸው ምርመራ ከመስከረም 20 እስከ መስከረም 30 ቀን 2016 ዓ.ም ድረስ መደረጉን የሚናገረው መግለጫው ከመስከረም 30 ቀን 2016 ዓ.ም ተመረተ በኋላም እንደዚሁ በክልሉ ውስጥ በደረሱት ጥቃቶችና በመንግስት የተወሰዱ እርምጃዎችን በማስመልከት ተጨማሪ ክትትል መደረጉን ዘርዝሯል። በመግለጫው ዙሪያ ለአሜሪካ ድምጽ ማብራሪያ የሰጡት በኮሚሽኑ የጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ አቤል አዳነ ምርመራው በኢታንግሊዩ ወረዳ፣ በጋምቤላ ወረዳ፣ በጎጎ ወረዳና በጋምቤላ ከተማ ባሉት ቀበሌዎች መከናወኑን ተናግረዋል። በክልሉ ከግንቦት 2015 እስከ ጥር 2016 ዓመተ ምህረት የነበሩት ግጭቶች በሰው ህይወትና በንብረት ላይ ከፍተኛ ጉዳት ማድረሳቸውንም አክለዋል።
ኮሚሽኑ ባሰባሰበው መረጃ ባደረገው ምርመራ ቢያንስ ወደ 138 አካባቢ የሚደርሱ ሰዎች መሞታቸውን እንዲሁም ወደ 113 አካባቢ የሚደርሱ ሰዎች ከላላ ከባድ የአካል ጉዳት እንደደረሰባቸው ከነዚህ ነገር ክስተቶች በተጨማሪ ደግሞ ግለሰቦች በተቋማት ንብረት ላይም ተመሳሳይ ጉዳት መድረሱን ባደረግነው ምርመራና ተጨማሪ ክትትል ማረጋገጥ ችለናል።
ግንቦት 13 ቀን 2015 ዓ ም በኢታንግሊዩ ወረዳ በፒኛ ቀበሌና አጎራባች በሆነው በሌር ቀበሌ ነዋሪዎች መካከል የተነሳው ግጭት ወደ ሌሎች ልዩ ልዩ ወረዳዎች በመዛመቱ በነዋሪዎች ላይ ከደረሰው ጉዳት ባሻገር በክልሉ ውስጥ የሚኖሩ የደቡብ ሱዳን ስደተኞችም የጥቃት ሰለባ መሆናቸውንና አንዳንዶቹም የግጭቱ ተሳታፊ እንደነበሩ አቶ አቤል አዳነ ገልጸዋል።
ከግንቦት አንስቶ በነበረው ግጭት ስደተኞች በሚኖሩበት በመጠለያ ጣቢያ ውስጥ እንደውም ደግሞ ከመጠለያ ጣቢያ ውጪ ለምግብና ለተለያየ ጉዳዮች በሚንቀሳቀሱበት ጊዜ በደረሰባቸው ጥቃት የስደተኞች ሕይወትን ማለፉን የአካል ጉዳትም እንደደረሰባቸው በተጨማሪነት ማረጋገጥ ችለናል። ባከናወነው ምርመራ በአንዳንድ አካባቢዎች ደግሞ ስደተኞችም ባደረሱት ጥቃት የሰው ሕይወት ማለፉን ጉዳት መድረሱን ካነጋገርናቸው ነዋሪዎችና የመንግስት አካላት ማረጋገጥ ችለናል ማለት ነው።
በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኡጁሉ ጊሎ ባለፈው ዓመት ከግንቦት ወር እስከ ነሐሴ ድረስ በነበረው ግጭት ምክንያት ጉዳት መድረሱን ተናግረው የጉዳቱን መጠን ከመግለጽ ግን ተቆጥበዋል።
ምናልባት ባለፈው ዓመት ከግንቦት እስከ አምሌ አካባቢ ኦልሞስት በታችኛው ያሉ ወረዳዎች ትንሽ መጠነኛ ግጭቶች ተፈጥሮ ነበር። አንዳንድ ቀበሌዎች ላይ አዋሳኝ ቀበሌዎች የወደ ችግር የሚኖሩበት ቀበሌዎች በተለይ ሰው ህይወትም ያለፈበት ሁኔታ ነበረ። የመፈናቀል የሚግሬችን መጉዳት ችግርም
ግጭቱ በጀመረበት በግንቦት ወር 2015 የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ለአሜሪካ ድምጽ በሰጠው አስተያየት በኢታንግሊዩ ወረዳ የጀመረው ግጭት የብሔር መልክ ይዞ ወደ ተለያዩ የክልሉ አካባቢዎች እንደተዛመተና ብዙ ሰዎችም እንደተገደሉ አስታውቆ ነበር። በወቅቱ የአሜሪካ ድምጽ በእነዚህ ግጭቶች መንስኤ ዙሪያ አስተያየት እንዲሰጡ ያነጋገራቸው የዘርፉ ባለሙያ አቶ ብርሃኑ መንገሻ የችግሩን መንስኤ እንዲህ በማለት አብራርተዋል።
የግጭቱ ዋና መንስኤ የሆኑ ያሉት የይዞታ ይገባኛል በሚለውም አብዛኛው ጊዜ ይነሳል። ሌላኛው ምክንያት እየሆነ ያለው ምንድን ነው? ከንብረት ጋር በተገናኘ ስርቆቶች ይካሄዱበታል። የብሔረሰቡ ሁኔታ አርብቶ አደር አለ፣ አርሶ አደር አለ። በዚህ መሀል አርብቶ አደር ከቦታ ቦታ ያንቀሳቀሰ ንብረቶችን፣ ከብቶችን ያንቀሳቀሳል። በዚህ አጋጣሚ ደግሞ አርሶ አደሮች ጋር የሚያመጣው አንዳንድ ተጽዕኖ ግጭት ይነሳል። ፖለቲካዊ እይታዎች ይኖራሉ። ፖለቲካዊ እይታዎች ምንድን ነው? አንዳንዴ ስልጣን ክፍፍል ላይ መሰረት ያደረጉ ግጭቶች አንዳንዴ ይነሳሉ። ይሄ ግጭት የተፈጠረው አንድ ጊዜ ዛሬ ሆን ተብሎ የተነሳ ግጭት ሳይሆን በትናንሽ ነገሮች፣ በአንዳንድ ነገሮች እየቆየ ሆነው ግን ያ ነገር ሁሉ ተዳምሮ የነገሮች ድምር ዛሬ ያስነሳው ግጭት ወይንም እየታየው ግጭት የነገሮች ድምር ነው ማለት ነው።
ካለፈው ዓመት ከግንቦት ወር ጀምሮ የተከሰተውን ግጭት ለማብረድ የፌዴራል ፖሊስ፣ የሀገር መከላከያ ሰራዊትና የክልሉ የጸጥታ ኃይሎች አካባቢዎቹን የማረጋጋት ሥራ ማከናወናቸውንና ውይይቶችም መካሄዳቸውን መግለጫው አውስተዋል። የክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ አቶ ኡጁሉ ጊሎም በእነዚህ ጥረቶች ውጤት ተገኝቷል ይላሉ።
በተለይ መስከረም አካባቢ በተጀመረው የዛንቶች ከቀበሌ እስከ ወረዳ፣ ከወረዳ እስከ ዞን፣ ከዞን እስከ ክልል የፌዴራል ሰላምና ጸጥታ አካላት ሰፊ ውይይት የማህበረሰብ ውይይት ተደርጎ የእርስ ፕሮግራሞች የተደረገበት ሁኔታ ነበር። ስለዚህ አሁን ኦልሞስት እንደ ባለፈው ዓመት ያለው ችግር እንኳን የሚታይበትን ሁኔታም ያለን ሰባክል
የሰብአዊ መብቶች ኮሚሽኑ ባልደረባ አቶ አቤልም የጋምቤላ ክልል መንግስት ግጭት በተከሰተባቸው አካባቢዎች ከማህበረሰቡ ጋር በመወያየት ሰላም ለማስፈን ጥረት በማድረግ ላይ መሆኑን ተናግረው እርምጃው እንዲቀጥል ጠይቋል።
ተጠያቂነትንም የማረጋገጥ ስራዎች ገና በጅምር ሂደት ላይ ያለ እንደመሆኑ መጠን በቀጣይነት እስከ ፍጻሜም ድረስ ይሄ ስራ በክልሉ መንግስት ከፌዴራል መንግስት ጋር ካሉ የተለያዩ አካላቶች፣ ተቋማቶች ጋር በመተባበር ሊቀጥል የሚገባው ተግባር ነው። ወደፊትም ተመሳሳይ ጥቃቶች የደረሱ ተመሳሳይ ግጭቶች የደረሱ ሰዎች ህይወት እንዳያልፍ፣ አካል ጉዳት እንዳይደርስ አስተዳደራዊ እርምጃዎች በተለይ በክልሉ መንግስት የሚወሰዱ አስተዳደራዊ እርምጃዎች ሊቀጥሉ እንደሚገባ ለማሳሰብ እንወዳለን።
በመግለጫው የተጠቀሱት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለም የተሟላ ፍትህ የሚረጋገጠው ጥፋተኞች ተጠያቂ ሲሆኑ፣ የተበደሉ ሲካሱና ለወደፊትም ተመሳሳይ አደጋ እንዳይከሰት አስፈላጊ እርምጃዎች ተግባራዊ ሲደረጉ ስለሆነ ለዚህ ውጤት በቁርጠኝነት መሰራት አለበት የሚል ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። ቀደም ብሎ ገብረ ሚካኤል ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በኢትዮጵያ ልዩ ልዩ አካባቢዎች የሚፈጸሙ የእገታና የግድያ ተግባራት የዜጎችን እንቅስቃሴ ገድበዋል ያለው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግሥት አፋጣኝ መፍትሄ እንዲሰጣቸው ጠይቋል። የሰብአዊ መብቶች ተቋሙ ዛሬ ረቡዕ ባወጣው መግለጫ ከዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የተወሰዱ 4 መነኩሳት አባቶችና በሰሜን ሸዋ ዞን አጣዬ ከተማ አካባቢ 6 ሲቪሎች ሰሞኑን በታጣቂዎች መገደላቸውን አስታውሷል። ምክትል ዋና ዳይሬክተሩ አቶ ተስፋዬ ገመቹ መንግስት ለመሰለ እገታና የግድያ ተግባራት ተገቢውን ትኩረት በመስጠት ኃላፊነቱን እንዲወጣም አሳስበዋል። በተያያዘ ከደብረ ብርሃን እስከ ደሴ ከተሞች ያለው የየብስ ትራንስፖርት እንቅስቃሴ እንደተቋረጠ ነዋሪዎች ለአሜሪካ ድምፅ ገልጸዋል። የዚህን ጉዳይ ዝርዝር ዘገባ ኬኔዲ አባተ ያስደምጠናል።
የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ትናንት ማክሰኞ የካቲት 19 ቀን 2016 ዓ.ም ባወጣው መግለጫ በተለያዩ የአገሪቱ ክፍሎች የሚፈጸሙ እገታዎችና ግድያዎች መበራከት በዜጎች ላይ የሚያሳድረው ስጋት እየጨመረ መምጣቱን አስታውቋል። ሰሞኑን በምስራቅ ሸዋ ዞን ሊበን ዝቋላ ወረዳ ከሚገኘው የደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የታገቱ 4 መነኮሳት አባቶች እንዲሁም በሰሜን ሸዋ ዞን አጣዬ ከተማ አካባቢ 6 ሲቪሎች በታጣቂዎች መገደላቸውን ከስፍራዎቹ ባገኛቸው መረጃዎች ማረጋገጡን ኢሰመጉ በመግለጫው አስታውቋል። እነዚህን መሰል ግድያዎችና እገታዎች በተደጋጋሚ መፈጸማቸው መንግስት የዜጎችን ደህንነት የማስጠበቅ ግዴታውን በአግባቡ እየተወጣ እንዳልሆነ ማሳያ ናቸው ሲል ተቋሙ አመልክቷል። አቶ ተስፋዬ ገመቹ የኢሰመጉ ምክትል ዋና ዲሬክተር ናቸው። አቶ ተስፋዬ በመንግስትና በተፋላሚ ኃይሎች መወሰድ አለባቸው ያሏቸውን እርምጃዎችም አብራርተዋል። የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አራት መነኮሳት አባቶች መገደላቸውን ያረጋገጠው የኦሮሚያ ክልል መንግስት ገዳማውያኑን አግተው በመውሰድ ግድያ ፈጽመዋል ባላቸው የኦሮሞ ነጻነት ሰራዊት ታጣቂዎች ላይ እርምጃ እየወሰደ እንደሆነ መግለጹ ይታወቃል። አማጺው ታጣቂ ቡድን በበኩሉ ግድያውን አልፈጸምኩም ሲል በአለም አቀፍ ቃል አቀባዩ ኦዳተርቢ በኩል ክሱን አስተባብሏል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን የተፈጸመውን የሰላማዊ ሰዎች ግድያ ተከትሎ ካለፈው የካቲት 11 ቀን ጀምሮ በዞኑና በአጎራባች የኦሮሞ ብሔረሰብ ዞን አዋሳኝ አካባቢዎች ላይ ግጭት መከስከሱን የአካባቢው ነዋሪዎችን ዋቢ አድርገን መዘገባችን አይዘነጋም። ሁለቱን ዞኖች ጨምሮ እስከ ደቡብ ወሎ ዞን ደሴ ከተማ ድረስ የሚያቋርጥ የትኛውም አይነት የየብስ ትራንስፖርት እንቅስቃሴ ከካቲት 16 ቀን 2016 ዓ.ም ምረት ጀምሮ እንዲቆም የማዕከላዊ ሸዋ ኮማንድ ፖስት ውሳኔ ማሳለፉም ይታወሳል። ለደህንነታቸው እንደሚሰጉ በመግለጽ ስማቸውን እንዳንጠቅስ የጠየቁን አንድ የአጣየ ከተማ ነዋሪ በአካባቢው አሁንም ግጭቶች እንደሚስተዋሉና የየብስ ትራንስፖርት እንቅስቃሴውም እንደተቋረጠ መቀጠሉን ለአሜሪካ ድምጽ ተናግረዋል።
ግጭቶቹ አሉ፣ አሁንም ቢሆን አሉ። እንግዲህ በተጠቀው ኃይልም በመንግስትም የሚፈጸሙ ነገሮች አሉ።
አሁን እንዴት ነው የትራንስፖርት እንቅስቃሴዎች አሉ?
ይሰለም የለም። ከደሴ እስከ ደብረ ብርሃን ያለው መንገድ ምንም እንቅስቃሴ የለም። ውስጥ ለውስጥ እዚሁ ከተማ ውስጥ ባጃጆች ካልሆነ በስተቀር እንደዚህ ትራንስፖርት አገልግሎት የለም።
በተመሳሳይ የደህንነት ስጋት ምክንያት ስሜን አትጥቀሱ ያሉን የሸዋሮቢት ከተማ ነዋሪም የትራንስፖርት እንቅስቃሴው እንደተቋረጠ መሆኑን ገልጸዋል። አስተያየት ሰጪው ትናንት ረቡዕ በከተማው የጸጥታ ኃላፊ ላይ የደፈጣ ጥቃት መፈጸሙን ጠቅሰው በዚህም ሳቢያ የከተማዋ ነዋሪ እንቅስቃሴም መቀዛቀዙን አክለዋል።
በመሆኑን የለም ሲጀመር መኪና ከአዲስ አበባ ነው የሚገባ የህዝብ ምናምን የለም። ትናንትና ግን ያው 6 ሰዓት ላይ አመራሮች ላይ እርምጃ ተወስዶባቸው ነበረ። የጸጥታ ዘርፍ ኃላፊውና ምክትሉ ከአራት ፖሊሶች ጋብሮ እነሱ ናቸው የተገደሉ። ደፈጣ ጥቃት አስፋልት ላይ ነው፣ መሀል ከተማ ላይ ነው። በዛ ይመስለኛል ዛሬ ቀን ሙሉ ጨዋር ቤት የምትባላ ከተማ ጠጥረት ያለው። አሁን ባጃጅም የለ ምንም አይነት እንቅስቃሴ አልተፈቀደም። ህዝቡ አልወጣ ጠዋት ባንክ ቤት ተከፍቶ ነበር። ያው የለም በዛው ተዘጋ። ብዛት ያለ ተሽከርካሪ መንገድ ስለሌለ እቃ ጭኖ ቆሟል። አታክልት ነገር የጫኑት ምናምን እዚህ ለከተማው ሲያድሉ መሸጡ ነው ያሉት። አታክልት፣ አቮካዶ፣ ሙዝ እንደዚህ ነገር ስለሚበላሹ አማራጭ የላቸውም። የዞሩ ህብረተሰቡ በተመጣጣኝ ዋጋ እየሸጡ ነበር።
በዚሁ ጉዳይ ላይ ከመንግስት በኩል በይፋ የተሰጠ መግለጫ የለም። እኛም ከመንግስት ወገን መረጃና ምላሽ ለማግኘት በመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የእጅ ስልክ ላይ ደውለን ስልካቸው ጥሪ ባለመቀበሉ ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። በመቀጠል ወደ ኦሮሚያ ክልል ስናቀና የምስራቅ ወለጋ ዞን የግጭት ተፈናቃዮች ተጠልለው ከነበረበት አማራ ክልል ወደ ኦሮሚያ ክልል ቢመለሱም ችግራቸው እንዳልተቀረፈ ተናግረዋል። በዞኑ የተለያዩ ወረዳዎች በነበሩ ግጭቶች ከተፈናቀሉ ከ220,000 በላይ የሚሆኑት ወደ ቀያቸው እንደተመለሱ የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት አስታውቋል። ለአሜሪካ ድምፅ አስተያየታቸውን የሰጡ ተመላሾች ወደ ቀድሞ ኑሯቸው ለመመለስ በሚያደርጉት ጥረት በቂ ድጋፍ እየተደረገላቸው እንዳልሆነ ተናግረዋል። ናኮር መልካ አነጋግሯቸዋል።
ባለፉት 2 ዓመታት ከምስራቅ ወለጋ ዞን የተለያዩ ወረዳዎች በነበሩ ግጭቶች ከተፈናቀሉ 350,000 ተፈናቃዮች መካከል ከ220,000 በላይ የሚሆኑት ወደ ቀያቸው እንደተመለሱ የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ቡሳ ጎነፋ አስታወቀ። ለአሜሪካ ድምፅ አስተያየት የሰጡ ተመላሾች ወደ ቀድሞ ኑሯቸው ለመመለስ በሚያደርጉት ጥረት በቂ ድጋፍ እየተደረገላቸው እንዳልሆነ ተናግረዋል። ከእነዚህ ተፈናቃዮች ውስጥ በአማራ ክልል ደብረ ብርሃን ከተማ ተጠልለው የነበሩና ሰሞኑን ወደ ቀያቸው የተመለሱ 680ዎቹ አሁንም የጸጥታ ችግር እንዳለባቸው አመልክተዋል። በዞኑ ወደምትገኘው ጎቡሰዩ ወረዳ ከተመለሱም በኋላ ወደ ቀበሌያቸው መሄድ አለመቻላቸውንና እስካሁን የሚገኙትም በወረዳው ዋና ከተማ አኖ እንደሆነም ገልጸዋል። በኦሮሚያ ክልል ምስራቅ ወለጋ ዞን የተለያዩ ወረዳዎች ባለፉት 2 ዓመታት በነበሩ ግጭቶች ተፈናቅለው በአማራ ክልል የደብረ ብርሃን ከተማ መጠለያ ውስጥ የቆዩትና ሰሞኑን የተሻለ ጸጥታ መኖሩ ተገልጾ ወደ ቀያቸው ከተመለሱት ተፈናቃዮች አንዱ አቶ ሰይዲሱ ዩሱፍ ናቸው። በተያዘው የካቲት ወር መጀመሪያ ላይ ወደ ምስራቅ ወለጋ ዞን ጎቡሰዮ ወረዳ ከስድስት የቤተሰቦቻቸው አባላት ጋር እንደተመለሱ ለአሜሪካ ድምጽ የተናገሩት አቶ ሰይድ የጸጥታው ሁኔታና የሰብአዊ ድጋፉ ቃል በተገባላቸው መጠን እንዳላገኙ ተመልክተዋል። ቀያቸው ባለበት የጎቡሰዮ ወረዳ ኦንጎቦ ቀበሌ አሁንም የጸጥታ ስጋቱ እንዳልተወገደና በወረዳው ከተማ አኖ በጊዜያዊ መጠለያ ውስጥ እንደሚገኙ አቶ ሰይድ ተናግረዋል።
2014 ጥቅምት 14 ቀን የተፈናቀል ነው። በጸጥታ ችግር ምክንያት ቤት ንብረታችንን አጣን። ያን ጊዜያዊ መፍትሄ ፍለጋ ወደ ሰሜን ሸዋ ወደ ደብረ ብርሃን ከተማ ሄድን። አሁን ያው ያለው ነገር ተስተካክሏል፣ ያለው ነገር እዛ ሁነን ያለው ነገር እናስተካክላለን፣ ተስተካክሏል ብለው ነበር የመለሱን። ሲያወያዩ ቆይተው ነበረ። ያለውን ነገር እስኪ እኛ እውነት ከሆነ ብለን ይዘን ነበር ስንሄድ፣ አሁንም የጸጥታው ጉዳይ አስጊ ነው።
የተደረገላቸው ድጋፍ በቂ አለመሆኑንም አክለው ያስረዳሉ።
የተለያየ ደግሞ ያው ያለውን ድጋፍ ደግሞ አንዳንድ ነገር ያው ሰጡን። እኛ በአብዛኛው መቼም ለሰው ልጅ ምግብ ነው ወሳኙ። በቤተሰብ 77 ኪሎ ሰጥተውናል። ሁሉና ሩዝ ሰጡን። ሁለት ፍራሽ ሰጥተዋል። ከህል ቀጥሎ ምን ያስፈልጋል መሰለህ? ዘይት ያስፈልገናል። ጨው፣ በርበሬ ያስፈልጋል። የተለያዩ ነገሮች ያስፈልጋሉ። እነዚህ ብቻ አልነበሩም። እንግዲህ እነዚህን ሰጥተውናል ለጊዜው። ከዛ በኋላ የጠየቁን ነገርም ያዩን ነገር የለም።
ከምስራቅ ወለጋ ዞን ሲቡ ስሬ ወረዳ ከተፈናቀሉት የሰሞኑ ተመላሾች የሆኑት አቶ ፈንታው ይመርም እስካሁን ወደ ቀያችን ሳንገባ በወረዳው ከተማ ላይ እንገኛለን ብለዋል።
ስንገባማ አሁን እንጨፈጃለን፣ ዶላቸዋለን ስምን ናም ብለን ነው እዛ የምንገባው። ሰላም በሌለበት ጊዜ ዙሪያውን እንዲ በሆነበት ጊዜ ብለን እንቢያልና እዛ ወረዳው ቁጫል። አሁን እዛ ቁጭ ብለን የሆነ የመንግስት ተቋም የሆነ ቤት ሰጡን። መንግስት ከዛ አድርጎ እንዲያወጣን አይደለም ይተው ማለት ነው። ከዛ ስንል ቀስ በቀስ ነው የሚስተካከለው፣ ቀስ በሉ ምናምን ሲሉን ይሻልና አሁንም ደግሞ በትግስት እንጠብቅ ብለን ማለት ነው።
የምስራቅ ወለጋ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ቡሳ ጎኑፋ ኃላፊ አቶ ዳኝ ለቺሳ በደብረ ብርሃን የቻይና ካምፕ መጠለያ የቆዩ 680 ተፈናቃዮች ባለፈው ሳምንት ወደ ዞኑ እንደተመለሱ አስታውቀዋል። የተመላሾቹ ቅሬታ አግባብነት እንዳለው የገለጹት ኃላፊው ተከታዩ ማብራሪያ ሰጥተዋል።
ከአማራ ክልል ጋር በተካሄደው ውይይት ተፈናቃዮቹ ወደ የአካባቢያቸው እንዲመለሱ ለማድረግ ተችሏል። ሰሞኑን ከደብረ ብርሃን የመጡ 680 ገደማ ሰዎችን ተቀብለናል። በሰሜንና በደቡብ ወሎ ዞኖች ከሚገኙ መጠለያዎች በሚቀጥለው ዙር የሚመለሱም አሉ። ተመላሽ ወገኖች ለችግር መጋለጥ የለባቸውም። የሰላም ችግር ካልተቀረፈ ተፈናቃዮችን መመለስ አይቻልም። ለአሁኑ ጸጥታው በተሻለ ስፍራ ተመርጦ በጥበቃ እየኖሩ ናቸው። የጸጥታው ችግር በአስተማማኝ መልኩ ሲቀረፍ ደግሞ ወደ የቀያቸው እንዲመለሱ እያደረግን ነው።
ባለፉት 2 ዓመታት በዞኑ የተለያዩ ወረዳዎች ውስጥ በነበረው የጸጥታ ችግር ተፈናቅለው በዚያው በዞኑ ከቆዩት 350,000 ሰዎች መካከል እስካሁን 220,000 በላይ እንደተመለሱ አቶ ዳኝ ተናግረዋል። የቀሩትንም ለመመለስ ከተለያዩ ባለድርሻ አካላት ጋር እየሰሩ እንደሚገኙ አስረድተዋል።
ባለፉት 2 ዓመታት በዞናችን ውስጥ በነበሩ ግጭቶች ከ355,000 በላይ ሰዎች ተፈናቅለዋል። በሌላ ወረዳ፣ ዞንና ክልል ተጠልለው ከቆዩ በኋላ የጸጥታው ሁኔታ በመሻሻሉ መልሶ ለማቋቋም በተሰራው ሥራ ከ220,000 በላይ የሚደርሱትን ወደ የአካባቢያቸው ለመመለስ ተችሏል። ጊዳ፣ ኪረሙ፣ ሊሙ፣ ጎቡሰዮ፣ ሲቡስሬ ወረዳዎች ተፈናቃዮቹ የተመለሱባቸው አካባቢዎች ናቸው። ቀሪ 119,000 የሚሆኑ ተፈናቃዮችን ደግሞ በሚቀጥለው ዙር ለመመለስ እየሰራን እንገኛለን።
ከሰብአዊ ድጋፍ መቆራረጥ ጋር ተያይዞ ለተነሳም ቅሬታ ኃላፊው ሲመልሱ
የእርዳታ ግብዓቱ በየአካባቢው እየቀረበ ቢሆንም የተሟላ ነው ማለት አንችልም። ሌሎችም አስፈላጊ ድጋፎች አሉ። በሂደት በህብረተሰቡ ርብርብ ሊቀርቡ በሚችሉበት ሁኔታ ላይ በስፋት እየሰራን ነው።
በደብረ ብርሃን መጠለያ ካምፕ ወደ ምስራቅ ወለጋ ዞን የተለያዩ ወረዳዎች የተመለሱ ተፈናቃዮች ባቀረቧቸው የጸጥታ ችግሮች አለመቀረፍና የሰብአዊ ድጋፍ ጉድለት ጉዳይ ከኦሮሚያ ክልል ቡሳ ጎኖፋ ኃላፊ ዶክተር መሌቻ ቦሩና ከክልሉ መንግስት ኮሚኒኬሽንስ ኃላፊ አቶ ኃይሉ አዱኛ እንዲሁም ከአማራ ክልል የአደጋ ስጋትና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ፈንታው ባያብል ምላሽ ለማግኘት ከትናንት ጀምሮ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ34 ደቂቃ ሆኗል። እኛ ባለንበት ዋሽንግተን ዲሲ ከቀኑ 7 ሰዓት ከ34 ደቂቃ ነው። በዚሁ ወደ ዩናይትድ ስቴትስ ሌሎች ዘገባዎች እናቀናለን። የሳን ፍራንሲስኮ ባለስልጣናት ከተማዋ በአፍሪካ አሜሪካውያንና በእነሱ ተወላጆች ላይ ላደረሰችው ዘረኝነትና መድሎ በይፋ ይቅርታ በመጠየቅ በአሜሪካ ተመሳሳይ ይቅርታ የጠየቁ 9 ግዛቶችን ተቀላቅላለች። የአፍሪካ አሜሪካውያን የካሳ አማካሪ ኮሚቴ በበኩሉ በከተማው የሚታየውን የሀብት ልዩነት ለማጥበብ ለእያንዳንዱ ጥቁር አሜሪካዊ አዋቂ ሰው $5 ሚሊዮን የአንድ ጊዜ ክፍያ እንዲሰጠው ጠይቋል። አሶሺየትድ ፕሬስ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ የቆየ ታሰማናለች።
የሳን ፍራንሲስኮ ባለስልጣናት ከተማዋ በአፍሪካ አሜሪካውያንና በእነሱ ተወላጆች ላይ ላደረሰችው ዘረኝነትና መድሎ በይፋ ይቅርታ መጠየቋ ለጥቁሮች የሚሰጥ ካሳ ጅምር እንጂ መጨረሻ እንዳልሆነ በርካቶች እየገለጹ ነው። የይቅርታውን የውሳኔ ሐሳብ በመደገፍ 11ም የከተማዋ የሕግ አውጪ ቦርድ አባላት ድምጽ ሰጥተዋል። በዚህም ሳን ፍራንሲስኮ በተመሳሳይ ሁኔታ በይፋ ይቅርታ የጠየቀችውን ሌላዋን የዩናይትድ ስቴትስ ከተማ ቦስተንን የተቀላቀለች ሲሆን በውሳኔው መሰረት 9 የአሜሪካ ግዛቶች በጥቁሮች ላይ ለተፈጸመው ባርነት ይቅርታ ጠይቀዋል። ሻማን ዋልተን የሳን ፍራንሲስኮ ሕግ አውጪ ቦርድ አባል ናቸው።
This historic resolution apologizes on behalf of San Francisco to the African American community.
ይህ ታሪካዊ ውሳኔ የአፍሪካ አሜሪካውያንን ማህበረሰብና ተወላጆቻቸውን ለበርካታ አስርት ዓመታት ስለተፈጸመባቸው ሥርዓታዊና ተቋማዊ መድሎ ለደረሰባቸው ጥቃትና ግፍ በሳን ፍራንሲስኮ ስም ይቅርታ የሚጠይቅ ነው። በቀደሙ ፖሊሲዎችና ሕገወጥ አድራጎቶች የደረሰባቸውን ጉዳት ለማስተካከል ቃል የተገባበት ውሳኔ። በጣም ብዙ ሥራ ይጠብቀናል። ሆኖም በርግጠኝነት ይህ የይቅርታ ጥያቄ ትልቅ እርምጃ ነው።
የአፍሪካ አሜሪካውያን የካሳ አማካሪ ኮሚቴ በበኩሉ እያንዳንዱ ጥቁር አዋቂ $5 ሚሊዮን የአንድ ጊዜ ክፍያ እንዲሰጠውና በሳን ፍራንሲስኮ ከተማ የሚታየውን ትልቅ የሀብት ልዩነት ለማመጣጠን በዓመት $100,000 የተረጋገጠ ገቢ እንዲከፈል ጠይቋል። ሆኖም በዚህና በሌሎች ተያያዥ ሐሳቦች ላይ እርምጃ አልተወሰደም። አንዳንድ ባለስልጣናት በመጪው የካቲት 26 በሚካሄደው የከተማዋ ምርጫ በአፍሪካ አሜሪካዊ ነዋሪዎች ላይ ጉዳት ሊደርስ ይችላል የሚለውን ስጋት ለመቀነስ ሊወሰዱ በሚችሉ የደህንነት እርምጃዎች ላይ እየተወያዩ ነው። ከቦርዱ አባላት አንዱ የሆኑት ዲን ፕሪስተን በታሪክ ጥቁሮች በብዛት ይኖሩ የነበረበትንና ባለፈው ምዕት ዓመት ውስጥ በተካሄዱ የቤት መፍረሶች በርካታ ነዋሪዎች የተፈናቀሉበት የፊሊሞን አካባቢ ወኪል ናቸው። እሳቸው እንደሚሉት ይቅርታውን የሚደግፉ አንዳንድ አመራሮች አሁንም በህዝብ መሬት ላይ ከአቅም በላይ የሆኑና በአብዛኛው ለሀብታሞችና ነጮች የሚያገለግሉ ቤቶች መገንባት ይፈልጋሉ ይላሉ።
And right now some leaders will back this apology while also backing drug testing.
አሁን እንግዲህ ይህንን ይቅርታ ጥያቄ የሚደግፉ ደግሞ ድሆች የመንግስት እርዳታ እንዳይሰጣቸው ለማድረግ የሱስ አስያዥ መድኃኒቶች ምርመራ መደረጉንም የሚደግፉ አንዳንድ መሪዎች ይኖራሉ። በሱስ አስያዥ መድኃኒቶች ሱሰኝነት የተጠመዱ ሰዎችን ሰብስቦ ማሰር፣ ቤት የሌላቸውን ሰዎች ማደሪያ እንደመስጠት በወንጀል የሚያስጠይቅ ማድረግ፣ ለመንግስት ቤት ግንባታ በተከለለ መሬት ላይ በብዛት ነጮች ባለጸጎች ካልሆኑ በስተቀር ከሌሎች አቅም በላይ የሆኑ መኖሪያ ቤቶች የሚገነቡ ሰዎች አሉ። ፖሊሶች በጥቁሮች ላይ ከልክ ያለፈ ኃይል ሲጠቀሙ ቁጥጥር እንዳይኖር እየተደረገ ነው።
ፕሪስተን እንደምሳሌ ራሳቸውም ጥቁር የሆኑት የከተማዋ ከንቲባ ለንደን ብሪድ የመንግስት ድጋፍ ለሚደረግላቸው ሰዎች የአደንዛዥ እጽ ሱሰኝነት ማጣራት እንዲደረግና ለፖሊስ አባላት ተጨማሪ ስልጣን ለመስጠት የወሰዷቸውን እርምጃዎች ይጠቅሳሉ። ከንቲባዋ ካሳ በሀገር አቀፍ ደረጃ መከናወን አለበት ብለው የሚያምኑ ሲሆን የበጀት አጣብቂኝ ውስጥ በመግባታቸው አስተዳደራቸው ለዚህ ዓመት ለካሳ የያዘውን $4 ሚሊዮን በጀት ሰርዘውታል። በውሳኔ ሐሳብ ውስጥ በጥቁሮች ላይ የተፈጸሙ የብድር ክልከላ፣ ከተማ ለማልማት በሚል በፊሊሞር አካባቢ የተፈጸሙ ቤት ማፍረሶች እንዲሁም ጥቁር ነዋሪዎች ሀብት ለማፍራትና ለትውልድ ለማስተላለፍ እንዳይችሉ የተወሰዱ ፖሊሲዎችና ተግባራት ተካተዋል። በአሁን ወቅት ሳን ፍራንሲስኮ ውስጥ 46,000 ጥቁሮች ይኖራሉ። እንደ አውሮፓውያን አቆጣጠር በ2022 የተካሄደው ጥናት እንደሚያሳየው በሳን ፍራንሲስኮ ከሚኖረው ህዝብ ጥቁሮች 6% ብቻ ቢሆኑም በከተማዋ ቤት አልባ ከሆነው ማህበረሰብ ውስጥ 38% የሚሆኑት ጥቁሮች ናቸው። አሞስ ብራውን በሳን ፍራንሲስኮ የሚገኘው ለጥቁሮች እድገት የሚሟገት ተቋም ፕሬዝዳንት ናቸው።
This board has already said no money, no cash. The state said
ይህ ቦርድ ገንዘብ እንደሌለ ተናግሯል። የክፍለ ግዛቱ ማስተዳደር ምንም ገንዘብ የለም ብሏል። እሺ፣ ምን ለማድረግ ነው ፈቃደኛ የምትሆኑት? የኤንኤኤሲፒ ጥያቄ ይህ ነው። ገንዘብ የተሰጣቸው አሉ። እርግጥ የፌዴራሉ መንግስት ነው የከፈለው። ይህ የመርህ ጥያቄ ነው። ምንም ገንዘብ የለም ማለት ምን ይባላል?
እንደ አውሮፓውያን አቆጣጠር በ2020 ካሊፎርኒያ በሀገሪቱ ውስጥ የካሳ ግብረ ኃይል በመፍጠር የመጀመሪያዋ ግዛት ናት። ከዓመት በኋላ የፈረሰው ይህ ኮሚቴ በባርነት ለተያዙ ሰዎች ተወላጆች የሚሰጥ የገንዘብ ክፍያን ጨምሮ የተለያዩ የፖሊሲ ምክር ሀሳቦችን አቅርቦ ነበር። ነገር ግን በካሊፎርኒያ ጥቁር የህግ አውጪ ቡድን የቀረበው ረቂቅ አዋጅ የገንዘብ ክፍያን ባያካትትም መንግስት መሬታቸውን ለወሰደባቸው ሰዎች ካሳ እንዲከፈል፣ የመንግስት የካሳ ኤጀንሲ እንዲቋቋም፣ በእስር ቤት ውስጥ የሚፈጸም የግዳጅ ስራ እንዲቀርና መንግስት በይፋ ይቅርታ እንዲጠይቅ ሀሳብ አቅርቧል። በአሶሲየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
ስመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዩናይትድ ስቴትስን ወደሚመለከት ዘገባ ስናልፍ የቅድሚያ ውጤቶች እንደሚያሳዩት አንድ ጊዜ የዲሞክራቱን እጩ ሌላ ጊዜ ደግሞ የሪፐብሊካኑን እጩ በመምረጥ የምትታወቀው በፕሬዚደንታዊው የምርጫ ሂደት ወሳኝ ተደርጋ በምትታየውና ከፍተኛ ቁጥር ያላቸው አረብ አሜሪካውያን በሚኖሩባት ሚቺጋን ክፍለ ግዛት በርካታ መራጮች የምርጫ ካርዳቸው ላይ ድምፅ ያልሰጠ የሚለው ምልክት በመምረጥ ለፕሬዚደንት ባይደን ድምፃቸውን መንፈጋቸውን እያሳዩ ነው። የአሜሪካ ድምፅዋ የዋይት ሀውስ ቢሮ ኃላፊ ፓትሲ ውድክስዋራ እና ዶራ ማኩዌር ያጠናቀሩትን ዘገባ አሉላ ከበደ ያሰማናል።
ተደራዳሪዎች የረመዳን ወር ከመግባቱ አስቀድሞ ጊዜያዊው የተኩስ አቁም ስምምነት እንዲሳካ ጥረት በያዙበት በአሁኑ ወቅት በጋዛ ደቡባዊ ጫፍ ከምትገኘው ራፋ ከተማ የሚገኙ ቁጥራቸው ከአንድ ሚሊዮን በላይ የሚደርስ ፍልስጤማውያን ደህንነት በሚሹበት የእስራኤል የአየር ድብደባ አላቋረጠም።
ተስፋ የማደርገው የፊታችን ሰኞ የተኩስ አቁም እውን ይሆናል ብዬ ነው።
በጋዛ እየደረሰ ባለው ሞት በብርቱ ያዘኑ ዲሞክራት መራጮች ቁጣቸውን እየገለጹ ባሉበት ወቅት በጋዛው ድርድር አንዳች ስምምነት መደረስ መቻሉ ለፕሬዚዳንት ጆ ባይደን ወሳኝ ነው። ግዙፍ ቁጥር ያላቸው አረብ አሜሪካውያን በሚኖርባት የሚሽጋን ክፍለ ግዛት ውስጥ በተካሄደው የትላንቱ የፓርቲያቸው ቅድመ ምርጫ ቢያሸንፉም ሚሽጋንን አዳምጡ የሚል መጠሪያ በሰጡት የፓርቲያቸው ደጋፊዎች በያዙት ዘመቻ ግን ጠንካራ ተቃውሞ ገጥሟቸዋል። ባይደን ዘላቂ ተኩስ አቁም ስምምነት መደረሱን ይደግፉ ዘንድ ግፊት ለማድረግ ነው የፓርቲያቸው ደጋፊ የነበሩት እነኚህ መራጮች ዛሬ ያልመረጡ የሚለውን አቋም ይዘው የተንቀሳቀሱት። በባይደን የ2020 ምርጫ ዘመቻ የሰራው ፍልስጤማዊ አሜሪካዊው አደም አቡ ሳላ ከእነኚህ ውስጥ አንዱ ነው።
lead this country with humanity and compassion
ይቺን ሀገር በሰብአዊነትና በርህራሄ የሚመሩ ሰዎች ይሆናሉ ብለን ነበር ያሰብነው። የታየው ግን ከንቱ ግብዝነት የተንጸባረቀበት አመራር ነው።
በአገር አቀፍ ደረጃ ሲታይ አረብና ሙስሊም አሜሪካውያኑ ጉልህ ተጽዕኖ የሚያደርግ የምርጫ ቡድን አይደሉም። ይሁን እንጂ በሚሽጋን ክፍለ ግዛት ውስጥ ያለው ድምፁን ያልሰጠ የሚል መጠሪያ የሰጠው ድምፅ መጠን ግን የቱን ያህል አሜሪካውያን የባይደንን የጋዛ ፖሊሲዎች አጥብቀው እንደሚቃወሙ ያሳያል። እነኚህም ጦርነትን የሚቃወሙ የአይሁዳን መራጮችንና እንዲሁም ወጣትና ተራማጅ ዲሞክራቶችን ጨምሮ በፕሬዚዳንቱ አነስተኛ ቁጥር ያላቸው በርካታ የመራጭ ቡድኖች ጥምረትን ስለሚወክሉ ሊያሳድሩ የሚችሉትም ተጽዕኖ የማይናቅ ነው።
Higher up Democrats assume that Democrats are going to show up to vote and are going to show up to vote for Biden because the other option
በከፍተኛ የአመራር ኃላፊነት ላይ የሚገኙ ዲሞክራቶች ግምታቸው ከዲሞክራት ወገን የሆኑ ድምጽ ሰጪዎች ወጥተው ድምጻቸውን ለባይደን ይሰጣሉ የሚል ነው። ምክንያቱም ሌላኛው አማራጭ በጣም የከፋና ብርቱ የስጋት ምንጭ ነው በሚል ነው። ይሁን እንጂ ይህ መራጮችን በእጅጉ ተስፋ የሚያስቆርጥ ነው። መራጮች በየአመቱ ወጥተው ድምጻቸውን ቢሰጡም የሚሰማቸው ግን የነሱ አስተያየት አንዳችም ቦታ እንዳልተሰጠው ነው።
አንዳንድ አሜሪካውያን ሙስሊሞችም አማራጩ ከባይደን የከፋ ሊሆን አይችልም ባይ ናቸው። ተራማጅ ዲሞክራቶች ከሚባሉት ወገን የሆኑት ሳሞራ ሉክማን ባይደንን ተዉ የሚል መጠሪያ የተሰጠው ዘመቻ ተሳታፊ ናቸው።
To have somebody like me today sit before you and say I'm willing to accept a Trump presidency on the opposite side of the spectrum in order to oust Biden from office.
አሁን እንደኔ ያለ አንድ ሰው ዛሬ ከፊት ተቀምጦ ባይደን በስልጣናቸው እንዳይቀጥሉ ለማድረግ ወደ ተቃራኒው ሄጄ ድምጼን ለቀድሞው ፕሬዝዳንት ዶናልድ ትራምፕ ለመስጠት ፈቃደኛ ነኝ ካለ ይህ በርግጥም ፕሬዝዳንቱ እንዴት ያለ ጨርሶ ያልተሳካ ስራ መስራታቸው ነው የሚያሳየው።
ሌላው የዚህ ስኑ አቋም ማሳያ ተደርጎ የተወሰደው የዩናይትድ ስቴትስ አየር ኃይል ከፍተኛ የበረራ መኮንን አሮን ቡሽኔል ባለፈው እሁድ ተቃውሞውን ለመግለጽ ራሱን ከእስራኤል ኤምባሲ ፊት ለፊት ያቃጠለበት ድንገት ነው። ዋይት ሃውስ ሞቱን አሰቃቂና አሳዛኝ ብሎታል። የዋይት ሃውስዋ የፕሬስ ጸሐፊ ካሪን ዣን ፒየርም በፍልስጤም ጉዳይ ደጋፊዎች ያደረባቸውን ብስጭት እንገነዘባለን ብለዋል።
We understand what this means to this community and the president understands that too. So we care very much.
ይህ ለዚህ ማህበረሰብ ምን ማለት እንደሆነ ተረድተናል። ፕሬዝዳንቱም ያንን ተረድተውታል። በመሆኑም ለዚህና ማህበረሰቡ ያለፈበት ላለው ስቃይ በእጅጉ እንጨነቃለን። ግድም ይለናል።
They're listening to donors and they're listening to pressure groups. So where is the power center? In the party it's with the establishment
የምርጫ ድጋፍ የሚሰጡ ለጋሾችም የሚባለውን ይሰማሉ። እናም ግፊት ያደረጉ ያሉ ቡድኖችን ያዳምጣሉ። ከሆነስ የፓርቲው የኃይል ማዕከል የት ላይ ነው ያለው ከተባለ የፓርቲው ድርጅታዊ አሰራር ካለበት ስፍራ ነው ያለው። የፓርቲው አብላጫ ድምጽ ስኬት ነው የሚመጣው ከፓርቲው ተራማጅ ግን ያ ማለት አሁን እየተተገበረ ባለው ፖሊሲ ፍትህና ሰላም በአግባቡ ኡናል ሆኑም የሚል እሳቤ ካላቸው ወገኖች ጋር ማለት ነው።
ባይደን ለእስራኤል በሚሰጡት ድጋፍ ላይ አይነተኛ ለውጥ ካላደረጉ ዘግቢ እንደሚሉት በመጪው የጥቅምት ወር መገባደጃ በሚካሄደው ምርጫ በሚሽጋን ክፍለ ግዛት ነዋሪ የሆኑትን እነኚህን አረብ አሜሪካውያን መራጮች እንዲደግፏቸው ማሳመን አደጋች ነው። በተለያዩ ግዛትም አንዴ አንዱን ሌላ ጊዜ ሌላውን ፓርቲ በሚመርጠው ቁልፍ ግዛት በምርጫው ውጤት ወሳኝ ሁኔታ ለመቀየር ብዙ ድምጽ አያስፈልግም። እንደ አውሮፓውያን ዘመን አቆጣጠር በ2026 የቀድሞ ፕሬዝዳንት ዶናልድ ትራምፕ ከ11000 ባነሰ ድምጽ ነበር በግዛቲቱ ምርጫ ለማሸነፍ የበቁት።
አሉላ ከበደን አመሰግናለሁ። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲቪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ መሰናዱ ነው። የመጀመሪያውን ምዕራፍ ዝግጅቶቻችንን ጨርሰን ወደ ሁለተኛው አጋማሽ ልንሻገር ነው። የመጀመሪያው ዘለግ ያለ ዘገባችን የማህበራዊ ሚዲያ ሐሰተኛ የጤና መልእክቶችና ችግሮቻቸውን ይዳስሳል። በተለያዩ የማህበራዊ ሚዲያዎች ሐሰተኛ የጤና መልእክቶች እየተሰራጩ መሆኑን የጤና ሚኒስቴር ባለስልጣንና የሕክምና ባለሙያዎች ለአሜሪካ ድምጽ ተናግረዋል። በጤና ጥበቃ ሚኒስቴር የጤና ማህበራዊ ሚዲያ አስተዳደርና የኮሙኒኬሽን ቡድን መሪ ዶክተር ዳንኤል በትረ በተለያዩ ማህበራዊ ሚዲያ ላይ የሕክምና ትምህርት የሚሰጡት ዶክተር ሰይፈ ወርቁና በአለርት ሆስፒታል ሐኪምና ጤና ሰብ የሚባለው የማህበራዊ ሚዲያ መምህር ዶክተር ዝማሬ ታደሰ ሐሰተኛ የጤና ስርጭትን በተመለከተ አስተያየቶቻቸውን አካፍለውናል። ደረጀ ደስታ ያቀርባል።
በተለያዩ የመንግስት ሆስፒታሎች መስራታቸውንና ራሳቸውን በተለያዩ ማህበራዊ ሚዲያ መድረኮች ላይ የሕክምና ትምህርት እንደሚሰጡ የሚናገሩት ዶክተር ሰይፈ ወርቁ በማህበራዊ ሚዲያው በራሳቸው ስምና ፎቶግራፍ ጭምር የሚሰሩ ሐሰተኛ የሕክምና መልእክቶች መኖራቸውን ይገልጻሉ።
አንደኛ ከራሴ ኤክስፒሪየንስ እንግዲህ እንደ ክሊኒካል ለሳይ አንድ ሰው በታመመ ጊዜ ወደ ሕክምና ቦታ የሚሄድበት አጋጣሚ ወይም ደግሞ አቅሙ ካልፈቀደም ይሁን ወይም ጊዜው ካልፈቀደም ይሁን ወይም ያለበት ቦታ ለሕክምና እና አመቺ በማይሆንበት ጊዜ የሚጠቀመው በእጁ ላይ ያለውን ኢንፎርሜሽን ነው። እዛ ላይ ያለውን ኢንፎርሜሽን ደግሞ ሰርች አድርጎ ሲመለከት ከተለያዩ አንግሎች የሚሰሩ የጤና ዘገባዎች አሉ ወይም ደግሞ የጤና መልእክቶች አሉ። እነዚያ የጤና መልእክቶች ትክክለኛ መረጃ ናቸው ወይ? ለምሳሌ ዌብሳይቶችም ሊሆኑ ይችላሉ፣ የመድኃኒት ማስታወቂያዎችም ያንን ነገር ሊያወጡ ይችላሉ። ትክክለኛውን የጤና መረጃ ሳያገኝ ሊቀር የሚችልበት አጋጣሚ ሊኖር ይችላል። በተለይ በተለያዩ ሶሻል ሚዲያዎች ላይ አንዳንድ ጊዜ የህብረተሰቡን ትኩረት ለመሳብ ሲባል፣ በሶሻል ሚዲያ ገንዘብ ለማግኘት ሲባል፣ እንዲሁም ደግሞ አንዳንድ ጊዜ የሚያጋጠመኝ በኔም ስም ራሱ እየተሰራ ያለ አንዳንድ ነገሮች አሉ። ለምሳሌ ህገ ወጥ መድኃኒቶችን የሌላም ባለሙያ መልክ በመጠቀም መሸጥ፣ እንደዚህ አይነት ነገሮችም እየተጠቀሙ በሶሻል ሚዲያዎች ላይ ይታያሉ። በተደጋጋሚ ጊዜ ማህበረሰባችን ደግሞ በቂ ግንዛቤ የሌለው ሰው ምንድን ነው የሚያደርገው? እነዚህን ነገሮች እንደ እውነተኛ አድርጎ ይጠቀማቸውና በጊዜው መታከም ሲገባ ወይም ወደ አልተፈለገ ሕክምና ውስጥ ሊገባ ይችላል። ወይም ደግሞ ያልተፈለጉ ነገሮችን ወደ መጠቀሙ ወደ ሰለባነት ይሄዳል ማለት ነው። ይሄ በራሴ ኤክስፒሪየንስ ላይ የማየው ነገር።
የኔን መልክ ተጠቅመው ሲሉ ምን ማለት ሆነው? እስቲ ትንሽ ያብራሩልን።
የኔን መልክ ብቻ አይደለም፣ በሶሻል ሚዲያ ላይ ያለነውን ሐኪሞች መልክ የሚጠቀሙና ኢዲት ያደረጉና በሶሻል ሚዲያ ላይ ይለቁታል። የኛ ያልሆነ ማለት ነው። ወይ ሌላ ስልክ ቁጥር ያስቀምጣሉ፣ ወይ በፌስቡክ ላይ ክሬት ያደርጉና መድኃኒቶች መሸጥ ምናምን አይነት ነገር ይሰራሉ።
በአለርት ሆስፒታል ጠቅላላ ሐኪምና ጤና ሰብ በሚባለው ትምህርታዊ ጤና ነክ የማህበራዊ መድረክ ላይ መምህር የሆኑት ዶክተር ዝማሬ ታደሰ ባልደረባቸው በሆነ ሌላም ሰው ላይ ተመሳሳይ ነገር መድረሱን ያስረዳሉ።
አንድ ጓደኛዬ እንደዚህ ሲለኝ ነበረ። የእሱን ፊት የእሱን ፎቶ ይጠቀሙና የተለያዩ እነዚህ አሁን የመራቢያ አካልን ያሳድጋል እንደዚህ አይነት ነገሮች እየተባሉ የሚሰጡ መድኃኒቶች አሉ፣ ከእውነት የራቁ መድኃኒቶች። እነሱ ግን የሚያደርጉት ምንድን ነው? ያንን መረጃ ይሰጣሉ፣ ለዛ ነገር ያወራሉ። ከዛ በኋላ ግን በውስጥ መስመር አናግሩኝ ይሏቸዋል። ሰውንም ያታልላሉ ማለት ነው። አንዳንድ ጊዜ እንዲያውም ስክሪንሾት እያደረጉ ሁሉ ይልካሉ፣ ምን እንደተባሉ ማለት ነው። ከዛ በዚህ አካውንት ብር ላኩ ይላሉ፣ ያንን ብር ይወስዳሉ፣ የማይሆን መድኃኒት ይሰጧቸዋል። እንደው መድኃኒቱም ከደረሳቸው ማለት ነው። አንዳንዴ ደግሞ በቃ ዝም ብለው ስማቸው ጠፍቶ ይቀራል እና እኛ ጋርም ሲመጡ እንዴ ዶክተር እንደዚህ መድኃኒት እልካለሁ ብለሽ መድኃኒት ሳትልኪ ኧረ እኔ አይደለሁም እኛ አይደለንም ብለን እንላለን። እንደዚህ አይነት እንግዲህ ግልጽ የሆኑ የሚታዩ ችግሮች አሉ።
በእነዚህ የማህበራዊ ሚዲያዎች የሚሰጡ የሕክምና ትምህርቶችም ሆነ የሚመከሩ መድኃኒቶች በሳይንስም ሆነ በባህላዊም ሕክምና የተደገፉ አይደለም የሚሉት ደግሞ በጤና ሚኒስቴር የጤና ማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ናቸው።
እንግዲህ ለሆነ በሽታ አንድ የሆነ መድኃኒት ያዛሉ። መድኃኒቱ እንግዲህ ባህላዊ የሆነ ነው። እንዲህ አደርግ እንዲህ አይነት እጽዋት እንዲህ አድርጎ ተቀጥቅጦ እንዲህ ተጠጥቶ እንዲህ ተደርጎ የሚል ነው የሚሰጡት። ያ እንግዲህ ትክክል አይደለም። በነገራችን ላይ የባህል ሕክምና አለ፣ የተጠና የባህል ሕክምና የጤና ሚኒስቴርም የሚደግፈው ነው። በባህል ሕክምናውም የማይደገፍ በጤና ሴክተሩም በሳይንሱም የማይደገፍ ዝም ብሎ በልማድና ሰዎች በተደጋጋሚ የሞከሩት ውጤታማ ሆነዋል በሚል ሳይንሳዊ ያልሆነ ትንተና በመስጠት ጭምር ነው ሰዎች እንዲጠቀሙ እያደረጉ ያህል። በዚህ አጠቃላይ እየተሰጠ ያለው መረጃ ትክክልም ጤናማም አይደለም። በየትኛውም መንገድ እንግዲህ ከብዙ ባለሙያዎች ጋር ሆነን አብረን ለማየት ሞክረናል። አንዱም እየተሰጠ ያለው መረጃ ትክክለኛና ጤናማ አይደለም።
ዶክተር ዝማሬ ታደሰ በማህበራዊ ሚዲያዎቹ ላይ የሚወጡ ማናቸውም የጤና መልእክቶች ለረዥም ጊዜ የሚቆዩ በመሆናቸው የአንድ ወቅት ብቻ ሳይሆን ዘላቂ ጉዳት የሚያስከትሉ መሆኑን ያብራራሉ።
ጉዳቶቹ አንደኛ ወዲያው እንደ አጭር ጊዜ የሚታዩ ሊሆኑ ይችላሉ። ሌላው ደግሞ ረጅም ጊዜ የሚታዩ ጉዳቶችም አሉ። እንግዲህ በአጭር ጊዜ ስንል ወዲያውኑ አሁን አንድ ሰው ግፊት አለብህ ተብሎ ለምሳሌ የሆነ ይሄ ነገር ግፊትን ወዲያው ያጠፋል ሲባል ሰው ደስፕሬት አይደለ ወዲያው ያንን የሚፈልገውን ነገር የሚያገኘው ከመሰለው ያንን የሚያድንለት ከመሰለው ወዲያው ለመጠቀም ነው የሚሄደው። ያ ደግሞ ጤና ላይ የራሱ የሆነ የጎንዮሽ ጉዳት ይዞ ሊመጣ ይችላል። ለሎንግ ተርምም ደግሞ ያ ቪዲዮ ረጅም ጊዜ እዛው ነው የሚቀመጠው። አንድ ሰው ብቻ አይቶት ወይ የተወሰነ በዛ ሰዓት ብቻ አይቶት የሚቀር አይደለም እና ሌላም ጊዜ ሌላም ሰው ሁል ጊዜ የሚቀመጥ ነገር ስለሆነ ሁሉንም አፌክት እያደረገ ይሄዳል ማለት ነው። ያ ደግሞ ትክክለኛ ያልሆኑ ነገሮችን ወደ የሰው እውነት ነው ብሎ ያደርገዋል። ከዛ ደግሞ በሽታ ላይ እንዲወድቅ ያደርገዋል። ወደ ሕክምናም ቦታ ደግሞ አንዳንድ ሕክምና መሄድ ያለብን ነገሮች ላይ ወደ ሕክምና እንዳንሄድ ትክክለኛ የሆነውን ሕክምና ማጥላላት፣ ማጠልሸት ሰዎችም ደግሞ ያኛው ጋር መሄድ አለብኝ ብለው እምነታቸውን እንዲያጡ ማድረግ፣ መጨረሻ ስቴጅ ላይ ሲደርሱ ወደ ሕክምና ቦታ መምጣት፣ እነዚህ እንግዲህ የሚጠቀሱ ችግሮች ናቸው።
የጤና ሚኒስቴር በእነዚህ በማህበራዊ ሚዲያ በሚሰጡ የሐሰት ትምህርቶች ዙሪያ ሰፊ ጥናት ማድረጉን የሚገልጹት አቶ ዳንኤል ግለሰቦቹ የሕክምና ባለሙያዎች አይደሉም ይላሉ። ናቸው።
ባደረግነው ዳሰሳ እንግዲህ ትልልቅ ሰፊ ወይም ተከታይ ኖሯቸው የተሳሳተ መረጃ የሚሰጡት ሰዎች የሕክምና ባለሙያዎች አይደሉም። እንደውም ትምህርታቸውንም በአግባቡ ያልጨረሱ ግን ብዙ ፎሎወር ያላቸው የሆኑ ሰዎች ናቸው። እንግዲህ ይሄ ከግንዛቤ ክፍተት ነው። ፎሎወርን ለማብዛት የተለያዩ የጎንዮሽ ጥቅሞችን ለማግኘት ብለው የጀመሩትና የቀጠሉት ነው። እና እንግዲህ ቆም ብለው እነሱም ሲያስቡ ትክክለኛ ያልሆነ መረጃ መስጠት ለማህበረሰቡ ጉዳት ማድረሱን ሲገነዘቡ ከዚህ ድርጊታቸው ሊመለሱ እንደሚችሉ እንገምታለን። እና አሁን እኛ ያደረግነው ዳሰሳ እሱን ነው የሚያሳየው። ትክክለኛ የጤና ባለሙያ የሆነ ሰው ትክክለኛ የሆነ መረጃ ነው ለማህበረሰቡ የሚያደርሰው።
ጤና ሚኒስቴር እነዚህን ችግሮች አስመልክቶ ለመሆኑ ምን እያደረገ ነው ተብለው የተጠየቁት አቶ ዳንኤል፣
ጤና ሚኒስቴር አንዱ በተለይ በማህበራዊ ሚዲያ ዘርፍ የሚሰራው ስራ የሚዲያ ሞኒተሪንግ ስራ ይሰራል። ሚዲያ ሞኒተሪንግ የሚሰራው በማህበራዊ ሚዲያ ማህበረሰቡን ጤና ሊጎዱ የሚችሉ መረጃዎችን የሚያስተላልፉ ግለሰቦችን አንዳንድ ጊዜ እንደ ድርጅት ሆነው የሚሰሩትንም ጭምር በመከታተል ትክክለኛ የሆነው መረጃ ለማህበረሰቡ በማድረስ ነው። በዚህ ደረጃ ነው እየተሰራ ያለው እና ይህንን ተከትሎ ጤና ሚኒስተር አንድ የወሰደው እርምጃ በቅድሚያ የማህበራዊ ሚዲያን በስፋት በመጠቀም ትክክለኛ መረጃን ለማህበረሰቡ ለማድረስ ጥረት እያደረገ ነው የሚገኘው። ሁለተኛ፣ በጣም በከፋ ደረጃ የተሳሳተ መረጃ ለማህበረሰቡ እያደረሱ ያሉ አንዳንድ ግለሰቦችን በተመለከተ ከዚህ ድርጊታቸው እንዲታረሙ ማስጠንቀቂያዎችን በመስጠት ለማረም ጥረት እያደረገ ነው ያለው። በአሁኑ ሰዓት እንግዲህ በሰፊው እየተሰራ ያለው ነገር ማህበራዊ ሚዲያን በትክክለኛው የመረጃ መስጫ መጠቀሚያ በማድረግ ለሀገር እንዲጠቅም በማድረግ ረገድ ስራ መስራት ነው። ሌሎችም ከዛ ትክክለኛ ካልሆነው ተግባራቸው እንዲታረሙ እየተደረገ ነው። እንግዲህ ከሞላ ጎደል አሁን ጥሩ ሁኔታ ላይ ነን ብለን እናስባለን።
በማህበራዊ ሚዲያ ላይ ወደ 86,000 ተከታዮች ያሏቸው መሆኑን የነገሩን ዶክተር ዝማሬ ጤና ሚኒስቴር ትክክለኛውን የጤና ትምህርት ለመስጠት የሕክምና ባለሙያዎችን አሰባስቦ ባዘጋጀው የቲክቶክ መድረክ ወይም ፎረም ላይ ተሳታፊ መሆናቸውን ገልጸውልናል። ይህን ማድረግ አስፈላጊ ነው ብለው ያመኑበትን ምክንያት ያስረዳሉ።
ሰው ለምንድን ነው መጀመሪያ ወደ ሌሎች መረጃዎች የሚሄደው የሚለውን ነገር መጠየቅ አስፈላጊ ነው። ለዛም ነው የጤና ሚኒስቴር እንደ ኃላፊነት ወስዶ ትክክለኛ የሆነ መረጃዎችን ማሳየት አለበት በሚል ወደ ሚዲያው እንዲመጣ ማለት ነው። ከዛ በኋላ ግን ሌሎቹን ስህተተኛ የሆኑ መረጃዎች ናቸው የሚለውን ደግሞ ሰው ራሱ አይቶ ይጠቅመኝም ብሎ ካልወሰደ በስተቀር አሁን ላይ በጣም እየከበደ ነው የመጣው ኢንፎርሜሽኑ። በጣም ልክ መጀመሪያ አካባቢ ላይ ድሮ ላይ በጣም ችግር እንደነበረ አንድ ኢንፎርሜሽን ማግኘት፣ አሁን ደግሞ በጣም ኦቨርሎድ ሆነናል በተለያዩ ኢንፎርሜሽኖች እና ያንን በእርግጥ በደንብ የምናየው ነው።
ማህበራዊ ሚዲያ ያለ አግባብ መጠቀምና ሀሰተኛ መረጃዎችን ማሰራጨት በእኛ ሀገር ብቻ ሳይሆን በሌሎችም አገሮች የተለመደ ነው የሚሉት ዶክተር ሰይፈ ይህን አስመልክቶ ቀዳሚውን ስራ መስራት የሚኖርበት የጤና ሚኒስቴር ነው ይላሉ። ህብረተሰቡም ይህን አስመልክቶ ማድረግ አለበት የሚሉትን እንደሚከተለው ያስረዳሉ።
ይሄ ነገር በእኛ ሀገር ብቻ አይደለም፣ በውጭ ሀገርም ላይ ያለ ነው። የተለያዩ የሀሰተኛ መረጃ የሚሰጡ የውጭ በሶሻል ሚዲያ ላይ ባን የተደረጉ ሁሉ አሉ፣ ካለኝ ኢንፎርሜሽን ደረጃ ማለት ነው። እንግዲህ ያንን የሚሰራው የጤና ሚኒስቴሩ ነው። በሀገሩ ያለ የጤና ሚኒስትር ያንን መረጃዎችን ያሰባስባል። ትክክል ነው ትክክል አይደለም የሚለውን ነገር ይወስንና ያንን እዛ ሰው ላይ ያንን እርምጃ ሊወስድ ይችላል ማለት ነው። እንደዚህ አይነት ትሬንድ እኛ ጋር ያለ አይመስለኝም። ሌላው ደግሞ ዋናው ከዚህ አንጻር ህብረተሰቡ መጠንቀቅ ያለበት ነገር ምንድን ነው? አንድን መረጃ በሰማበት ጊዜ ያንን ወዲያውኑ የመቀበል ባህሪ ማዳበር አያስፈልግም። በራሱ በሁለት ወይም በሶስት መረጃዎችን እያገናዘበ ወይም ሰብስቦ እያገናዘበ ቢቀበል መልካም ነው። ያገኘውን መረጃ ሁሉ ከመተግበር ይልቅ መያዝና እንደገና በአካልም ቀርቦ ባለሙያን ማማከር እነዚህ ነገሮች ትክክለኛ መረጃውን ወይም ትክክለኛ የሕክምና ግንዛቤዎችን የሚጨምሩ ይሆናሉ ማለት ነው።
የጤና ሚኒስቴር ይህን አስመልክቶ ሕግ የተላለፉትን ወደ ቅጣት ከማምጣቱ በፊት ህብረተሰቡን ማስተማር፣ ትክክለኛውን መረጃ መስጠት፣ ሕጉን ለሚተላለፉትም ማስጠንቀቂያ ማስተላለፍ የመጀመሪያው ተግባሩ አድርጓል ሲሉ የጤና ሚኒስቴር የማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ከራከራሉ።
ለረጅም ጊዜ የተሳሳተ መረጃን ሲሰጡ የነበሩ ሰዎች ብዙ ተከታይ ሊኖራቸው እንደሚችል መገመት ይቻላል። ለዛ ሰዎች እንግዲህ ሁለት
ነገር ነው ማሳብ የሚገባው። አንድም ባለማወቅ ለረጅም ጊዜ በመከታተል የመደገፍና ያንን ፕሮሞት የማድረግ ዝንባሌዎች አሉ። በሌላ መንገድ ደግሞ ትክክለኛው መረጃ ሲነገራቸው ተመልሰው ወደ ትክክለኛው መረጃ የመምጣት ነገር አለና ጥሩ የሚሆነው ትክክለኛው መረጃ በተከታታይ መስጠት አንዱ ጉዳይ ነው። ሁለተኛ ደግሞ የተሳሳተ መረጃ የሚሰጡትን ግለሰቦች ትክክል አይደላችሁም ብሎ መጠየቅ ነው የሚገባውና በነገራችን ላይ እንግዲህ የጥቂቶቹ ከአገር ውጭ ሆነው ነው ይህንን ስራ እየሰሩ ያሉት። የተወሰኑ ደግሞ አገር ውስጥ ትክክለኛ ዘመን መረጃ ለማህበረሰቡ ማድረስ ያስከስታል የህግ ስላለው ማለት ነው። ውጭ ያሉትም ከባሶች ጋር በመነጋገር ከሀገሪቷ ህግ ጋር በመነጋገር ተጠያቂ ማድረግ የሚቻልባቸው አግባቦች አሉ። ስለዚህ ይሄ ከዚህ ድርጊታቸው እንዲታረሙ አሁንም ጤና ሚኒስቴር የሚመክረው በነገራችን ላይ ወደ ክሱ ወደ ህግ ከመሄዱ በፊት ልጆቹ እንዲታረሙ እና ትክክለኛው መረጃ ለማህበረሰቡ ለማድረስ ፈቃደኛ ቢሆኑ ነው የሚመክረው። አሁን ግን ቀደም ብለን በሰጠነው ማስጠንቀቂያ የመረጋጋቱ እና ትክክለኛው መረጃ ለትክክለኛው ማህበረሰብ ለማድረስ ጥረት እየተደረገ መሆኑን ለመገንዘብ ወይም ለመረዳት ችለናል እና ከበፊቱ ለውጥ አይተናል ብለን እናስባለን።
ያነጋገርናቸው የህክምና ባለሙያዎች ግን ግለሰቦቹን ወደ ህግ የማምጣቱ ስራ እጅግ የተወሳሰበና አድካሚ መሆኑን ገልጸው የራሳቸውን ስምና ፎቶግራፍ ሳይቀር በግልጽ እየተጠቀሙ ሐሰተኛ የህክምና መልእክቶችን የሚያስተላልፉትን ለማስጠቆም አዳጋች የሆነባቸው መሆኑን ነግረውናል። በዚህ ረገድ መንግስትና ህብረተሰቡ ትክክለኛውን መረጃ ለይቶ በመጠቀም ጥንቃቄ እንዲያደርግም መክረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።